ውድ አድማጮቻችን ከሁሉ አስቀድሜ በጌታችንና በመድኃኒታችን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። ዛሬ የማካፍለው የወንጌል ቃል እንደ ፈቃዱ ምክር ሁሉን አድራጊ ሆነውን አምኖ መኖር በሚል ርዕስ ላይ የተመሰረተ ይሆናል። በመጽሐፍ ቅዱስ ያለውን የእግዚአብሔር የተስፋ ቃል በውስጡ የተሸከማቸውን በረከቶች ሁሉ ልንጠቀም የምንችለው የቃሉ ባለቤት የሆነው አምላክ ሲፈቅድና ከርሱ ጋር سنስማማ ብቻ ነው። ቃሉን በመጠቀም እግዚአብሔር ሳይናገረን ደግሞ ምርሱን ሳናመን ቃሉን ብቻ በመውሰድ ቃሉ የሚለውን አምናለሁ ይያለን ቃሉን ከባለቤቱ ለይተን ቃሉ በሚናገራቸው በረከቶች ተጠቃሚ መሆን አንችልም። የቃሉ ባለቤት ጌታ አምላክ በረከቱን የሚናገረውን ቃሉን ከርሱ ስልጣን ውጪ ሰዎች ከቃሉ እንዲያገኙ አላደረገም። ቃሉ እግዚአብሔርኛን የሚገናኝበት መሳሪያ ነው እንጂ ከአምላክ ተለይቶ የሰዎች መጠቀሚያ እንዲሆን የታሰበ ቃል አይደለም። ይህን አስመልክቶ ሰፊ ትምህርት ሰጥቻለሁ። ይህንን ጉዳይ አስመልክቶ ቃሉን እንዲናገሩ የላካቸው ነቢያት የላካቸው እግዚአብሔር የሚፈጽመውን ቃል እንደሚናገሩ እንጂ ቃሉን ከላኪው መለየት እንደማይኖርባቸው እግዚአብሔር ሲያሳስባቸው ተመልክተናል። በኤርሚያስ ምዕራፍ 1 ቁጥር 12 ላይ እፈጽመው ዘንድ በቃሌ እተጋለሁና መልካም አይተሃል አለኝ ይላል ኤርሚያስ። ጌታ አምላክ በኤርሚያስ የሚናገረውን ቃል ፈጻሚው እርሱ እንደሆነ ለነቢዩ ያስገነዘበዋል። ምንም እንኳን ኤርሚያስ እግዚአብሔር ቃሉን ሰጥቶት የእግዚአብሔርን ቃል በአንደበቱ በመንፈስ ቅዱስ ኃይል ቢናገርም ያንን የተናገረውን ቃል ግን ፈጻሚው እግዚአብሔር እንደሆነ ያሳስበዋል። በሕዝቅኤል ምዕራፍ 12 ቁጥር 25 ላይ እግዚአብሔር ለእስራኤል ሕዝብ ይሄንኑ ጉዳይ ይናገራቸዋል። እኔ እግዚአብሔር ነኝ እናገራለሁ የምናገረውም ቃል ይፈጸማል ደግሞም አይዘገይም። እናንተ አመጸኛ ቤት ሆይ በዘመናችሁ ቃሌን እናገራለሁ እፈጽመውማለሁ ይላል ጌታ እግዚአብሔር ይላል። ቃሉን ፈጻሚው እግዚአብሔር ነው ማለት እግዚአብሔር በቃሉ የተናገረውን እንዲሆን አድራጊ ነው ማለት ነው። ዛሬ ብዙ የስህተት መምህራን የእግዚአብሔር ቃል እንዲሰራ የሚያደርገው የነርሱ እምነት እንደሆነ የሚመስል ትምህርት ያስተምራሉ። ይህ በሽተኛ መናፍቃዊ አስተምህሮ የታመመ እምነትና የታመመ ህይወት አምጥቶብናል። እግዚአብሔርን በመታመን በሚኖሩና ቃሉን በእምነታቸው እንደሚሰራም ነው በሚኖሩ አማኞች መካከል ትልቅ ልዩነት አለ። እምነትን የሚያምኑና እግዚአብሔርን የሚያምኑ ብለን ልንከፍላቸው እንችላለን። በክርስትና እምነት ስም በሚሰሩ ስህተቶች ያው መጽሐፍ ቅዱስ መነሻና መደርደሪያ በመሆኑ ክርስቶስን ኢየሱስንም ሆነ እግዚአብሔርን ሲጠቅሱ አንዳንዶቹ ይሰማሉ። በመሆኑም እግዚአብሔርን በማመን የሚኖሩ የሚመስሉ ነገር ግን ከመጽሐፍ ቅዱስ እውነት ጋራ የተጣላ እምነት የሚለማመዱ መሆናቸውን መረዳት አስቸጋሪ አይሆንም። ለብዙዎች የብልጥግና ወንጌል ሰባኪዎች እግዚአብሔር በሰው እምነት የሚሰራ የሰው እምነት የሚቀሰቅሰውና ሰው በእምነቱ የፈለገውን ሁሉ የሚያሰራው አምላክ አድርገው ያቀርቡታል። ከዚህ የተነሳ ሰዎች እግዚአብሔርን ያደርጋል ብለው ያመኑት አንድ ነገር ሳይሆን ከቀረ ውድ አድማጮች እምነታቸውን በትክክል እንዳልተጠቀሙበት ወይንም በደንብ ካለማመናቸው የተነሳ ያመኑትን ነገር እንዳላገኙ ይናገራሉ። ውድ አድማጮች እንዲህ በመሰለ በክርስትና ሽፋን መልክ በሚቀርብ ጥንቆላ መሰል ሰይጣናዊ አሰራር የተካኑት የሚያስተምሩት ስለ እግዚአብሔር መሆኑ ቀርቶ እምነት እንዴት እንደሚሰራ የእምነትን አሰራር ዘዴና ብልሃቱን ያስተምራሉ። በዚህ ሁኔታ የኒው ኤጅ ሰዎች የሚያስተምሩትን በአይነ ህሊና ምኞትን የማርገዝንና በምኞት ያረገዙትን ታሪክ እንዲሆን የመውለድን ትምህርት ሲሰጡ ይሰማል። እንዲሁ በስልጣን ቃል ነገሮችንና ሁኔታዎችን ለፈቃዳቸው እንዲውሉ በጠንካራ ፈቃድና በመጎምጀት ኃይል ስሜትን ማስገደድን እንዲለማመዱ ሰዎችን ያስተምራሉ። ቃሉን ከባለቤቱ የነጠቅንበት ሌብነታችን አልበቃ ብሎን በኪሮቤል ላይ በክብር ዙፋን የተቀመጠውን ሁሉን እንደ ፈቃዱና ምክሩና ሐሳቡ የሚሰራውን እግዚአብሔርን በእምነታችን ፈቃዳችንን አድራጊና ፈጻሚ አድርገናል። ይህ የዘላለም ኩነኔና ፍርድን የሚያመጣ ታላቅ የጨለማ ስራ ነው። 24ቱ ሽማግሌዎች ቅዱሱን ጌታ ሲያመልኩት እንዲህ ይላሉ። 24ቱ ሽማግሌዎች በዙፋን ላይ በተቀመጠው ፊት ወድቀው ከዘላለም እስከ ዘላለም በሕይወት ለሚኖረው እየሰገዱ ጌታችንና አምላካችን ሆይ አንተ ሁሉን ፈጥረሃልና ስለ ፈቃድህም ሆነዋልና ተፈጥሮማልና ክብር ውዳሴ ኃይልም ልትቀበል ይገባሃል እያሉ በዙፋኑ ፊት አክሊላቸውን ያኖራሉ። ራእይ ምዕራፍ 4 ከቁጥር 10 እስከ 11 እነዚህ 24 ሽማግሌዎች ሁሉን ስለ ፈቃድህ ፈጥረሃል ሆነዋል እያሉ እግዚአብሔርን አመሰገኑት። እነዚህ በፈቃዱና በስልጣኑ የፈጠራቸው ፍጥረታት ከተፈጠሩ በኋላ እግዚአብሔር በፍጡራኑ መካከል የሚሰራው እንዴት ነው? በፍጡራን ምኞትና ፈቃድ እንደ መኪና እየተሾፈረ ነውን? ይህ ከኛ ይራቅ። የጌታ ቃል በኤፌሶን ምዕራፍ 1 ቁጥር 11 ላይ እንዲህ ይላል፣ እንደ ፈቃዱ ምክር ሁሉን የሚሰራ እንደርሱ አሳብ አስቀድመን የተወሰነን በክርስቶስ ደግሞ እርስትን ተቀበልን ይላል። እግዚአብሔር በፈቃዱና በስልጣኑ የፈጠረው ዓለም በኃጢአት ውስጥ ከገባ በኋላ ሰይጣን የእግዚአብሔርን ፍጥረት ከእግዚአብሔር ካራቀ በኋላ እግዚአብሔር የመዋጀትንም የዋጀውንም ደግሞ ለበረከት የማብቃትንም ሥራ የማደስ ሥራ የሚሰራበትን ምስጢር እንደ ፈቃዱ ምክር ሁሉን የሚሰራ ይለዋል እግዚአብሔር ቃል። ውድ አድማጮች የወንጌልን እውነት ስሙ። በክርስቶስ የሚገኘው መዳንና በመዳንም የምንወርሰው ሰማያዊና ምድራዊ በረከት ሁሉ የሚገኘው እንደ ፈቃዱ ምክር ብቻ በሚሰራው በእግዚአብሔር አሰራር እንጂ በምኞታችን በሚነዳ እምነትና በእምነታችንም በሚነዳ አምላክ አይደለም። ወደ አድማጮች ብዙ ሰዎች መጽሐፍ ቅዱስ የሚናገራቸውን ቃላትና አረፍተ ነገሮች ያለ ቦታቸው እየገነጣጠሉ እየወሰዱ የራሳቸውን ታሪክ ሊሰሩባቸው የምኞታቸው ማራመጃ እንደሚያደርጓቸው በተደጋጋሚ አሳይቻለሁ። ከዚህ የተነሳ በማቴዎስ ምዕራፍ 1 ቁጥር 22 ላይ ያለውን ጥቅስ ብንመለከት አምናችሁ በጸሎት የምትለምኑትን ሁሉ ትቀበላላችሁ አላችሁ የሚለውን ቃል በመንተራስ ሰዎች የሚለምኑትን ለማግኘት የሚያስፈልጋቸው አምኖ መጸለይ ብቻ ነው በማለት በዚህ ጥቅስ ላይ ብቻ ተመስርተው ያስተምራሉ። ለምኖ ለማግኘት ዋናው አስፈልጊው ነገር ማመንና ያመኑትን በጸሎት መጠየቅ ብቻ ነው። ሰዎች የሚለምኑትን ሁሉ ለማግኘት ዋስትና የሚሆናቸው ውድ አድማጮች እንዲያምኑም ሆነ እንዲጸልዩ የሚያደርጋቸው የሚለምኑት አምላክ ነው እንጂ እምነታቸውና ጸሎታቸው ላይ ያተኮረ አይደለም። የሚለመነውን አምላክ ማን መሆኑን ለሚያውቁ ሰዎች ስለ አምላካቸው ያላቸው እውቀት ልመናቸውን ይቀድሰዋል። እደግመላችኋለሁ ውድ አድማጮች የሚለመነውን አምላክ ማን እንደሆነ የሚያውቁ ሰዎች በዚያ እምነታቸው ስለ እግዚአብሔር ያላቸው ያ እውቀታቸው እምነታቸውን አለማመናቸውን ይቀድስላቸዋል። ተለማኙ እግዚአብሔር የሚለመነው ነገር አይነቱንና ሁኔታውን ይገራል፣ ይቀድሳል፣ ይለውጣል። ከአምላክ ጋር ያልተጣጣመ ከፈቃዱና ከምክሩ ጋር የማይስማማ ነገር የሚለምን ማን ነው? ተለማኙን እግዚአብሔር ማወቅ የጸሎትና የልመና ሁሉ ምስጢር ቁልፍ ነገር ነው። እምነትና የሚነበነብ ጸሎት የለምኖ የማግኘት ምስጢር ቁልፍ ነገሮች እንዳልሆኑ ልብ ልንል ይገባል። ውድ አድማጮች፣ በገዳዳ ሰይጣናዊ ወንጌል የሚሰበከው የስተት እምነት ዘራፊና ቀማኛ የሚያደርግ ወንጀለኛ ወንጌል እንደሆነ ልታስተውሉ ይገባል። እግዚአብሔርን ኃይል እንደሆነ ብቻ አድርገው የሚያምኑ የኒው ኤጅ ቃልቾች እምነታቸው ይሄ ነው። ከሐዋርያት ነቢያት የተማርነው የወንጌል እውነት ግን ይህንን አያስተምርም። የጌታ ቃል በአንደኛ ዮሐንስ ምዕራፍ 5 ቁጥር 14 ላይ እንዲህ ይላል፣ በርሱ ዘንድ ያለን ድፍረት ይህ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። እንደ ምኞታችን አይለም፣ እንደ ፈቃዱ አንዳች ብንለምን ይሰማናል። በወንጌል የተሰበከልን አምላክ የመጽሐፍ ቅዱሱ ጌታ እግዚአብሔር እንደ ፈቃዱ የሆነውን ብቻ አድራጊ ስለሆነ ልመናችን እንደ ፈቃዱ መሆን አለበት፣ እንደ ምኞታችን አይደለም። የለመነውን የተመኘነውን እግዚአብሔር የሚያደርግበት ምስጢሩ የምንለምነውን አምላክ በማመናችን በማወቃችን የተቀደሰ ምኞት ስለሚኖረን ነው እንጂ እምነታችን ምኞታችንን ለማስገኘት ኃይል ስላለው አይደለም። በጸሎት ልመና አንዳች ነገር ከጌታ አገኛለሁ የሚሉ ልባቸው ዳኛ ሆኖ ከሚከሳቸው ነገር የጸዱ እንጂ እምነት በሚባል ጥንቆላ መሰል የእብሪት መሳሪያ የሚኖሩ የሚለምኑም አይደሉም። በዚሁ መልእክት ላይ ዮሐንስ ሲናገር በቁጥር 19 እና 20 ላይ እንደዚህ የሚል ቃል እናያለን፣ ልባችን በእኛ ላይ በሚፈርድበት ሁሉ ከእውነት እንደሆነን በዚህ እናውቃለን፣ በፊቱም ልባችንን እናሳርፋለን። እግዚአብሔር ከልባችን ይልቅ ታላቅ ነውና ሁሉንም ያውቃል። ወዳጆች ሆይ ልባችንስ ባይፈርድብን በእግዚአብሔር ዘንድ ድፍረት አለን። ትእዛዙንም የምንጠብቅና በፊቱ ደስ የሚያሰኘውን የምናደርግ ስለሆነን የምንለምነውን ሁሉ ከርሱ እናገኛለን። ትእዛዚቱም ይህች ናት፣ በልጁ በኢየሱስ ክርስቶስ ስም እናምን ዘንድ ትእዛዝንም እንደ ሰጠን እርስ በርሳችን እንዋደድ ዘንድ ይላል። አንደኛ ዮሐንስ ምዕራፍ 3 ከቁጥር 19 እስከ 23 ልባችን እየፈረደብን በእግዚአብሔር ዘንድ ድፍረት ሊኖረን እንደማይችል ያስተምረናል። ስለዚህ የምንለምነውን ሁሉ ለማግኘት ልባችን የማይፈርድብን ሰዎች መሆን እንዳለብን ያመለክታል። ከልባችን ይልቅ ታላቅ ከሆነው ከእግዚአብሔር ዘንድ ለምኖ ማግኘትን የምንፈልግ ሁሉ በእምነታችን አገኘን እንበል፣ በመለመን አገኘን እንበል፣ ልባችን በሚፈርድበት ነገር ሁሉ ከእግዚአብሔር ለምነን እንደማናገኝ ማወቅን ማስተዋል ይስጣል። እውነተኛ እምነት የሚለማመዱ ሁሉ ሕይወታቸውን በንስሐ ጸሎት በጌታም ደም መንጻትን ከጌታ እየለመኑ የሚኖሩ እንጂ እንደ ፍላጎታቸውና ሐሳባቸው የሚነዱ አይደሉም። ሰዎች የልባቸውን መሻት የሚያገኙበት ትልቁ ምስጢር ሳይጠበቅ የልባቸውን መሻት ሁሉ እምነት በሚባል መሳሪያ በመጠቀም ያገኛሉ ብሎ ማሰብ ስተት ነው። በመዝሙር ዳዊት ምዕራፍ 37 ላይ ከቁጥር 1 እስከ 5 የእግዚአብሔር ቃል እንዲህ ይላል፣ በክፎች ላይ አትቅና፣ አመፃንም በሚያደርጉ ላይ አትቅና፣ እንደ ሳር ፈጥነው ይደርቃሉና እንደ ለመለመ ቅጠልም ይረግፋሉና በእግዚአብሔር ታመን መልካምንም አድርግ በምድርም ተቀመጥ ታምነም ተሰማራ በእግዚአብሔር ደስ ይበል የልብህንም መሻት ይሰጥሃል መንገድህን ለእግዚአብሔር አደራ ስጥ በርሱም ታመን እርሱም ያደርግልሃል ውድ አድማጮች በእግዚአብሔር ደስ የተሰኘ ልብ ዛሬ በብልጥግና ወንጌል የሚሰበከውን በረከት ይመኛልነ የዚህ ዓለም ምኞትና ክፉ ሐሳብ በሕይወታችን ስፍራ ይኖርዋልነ በእግዚአብሔር የተደሰተ ሰው ምኞቱም ሆነ ናፍቆቱ መንፈሳዊና ሰማያዊ መሆን አይደለምን እግዚአብሔር የሚባርካቸውና የሚሹትን ሁሉ የሚሰጣቸው ሰዎች ምን አይነት ሰዎች እንደሆኑ ይህ የጌታ ቃል አሳየንምን ክፉ የተባሉ ሰዎች በጊዜያዊ ለምላሜ ተሳካልን ብለው በሚኖሩት በዚህ ጊዜያዊ የጭቃ ቤት የማይቀኑት ጌታን ደስታቸው አደረጉ ብቻ አይደሉምን ውድ አድማጮች ከዚህ ከተባረከ የጌታ ቃል የምንማረውን ልብ እንበል አንደኛ እግዚአብሔር የልባቸውን መሻት የሚሰጣቸው ሰዎች በክፎች የማይቀኑ ሁለተኛ በእግዚአብሔር የታመኑ ሶስተኛ መልካምን የሚያደርጉ አራተኛ በምድር ላይ ታምነው የተሰማሩ አምስተኛ በእግዚአብሔር ደስ የሚላቸው ስድስተኛ መንገዳቸውን ለእግዚአብሔር አደራ ሰጥተው በርሱ ታምነው የሚኖሩ ናቸው ይህ የጻድቃንን ህይወት ያሳያል በዚህ ክፍል እግዚአብሔር የጻድቃን ህይወት ዋናው ምክንያትና ምስጢር ሆኖ እንመለከታለን በጻድቃን ህይወት የሚሆነውን ሁሉ አድራጊው እግዚአብሔር ነው እርሱም ያድርግልሃል ነው የሚለው እግዚአብሔር ቃል የጌታ ቅዱሳን በጌታ ደስ የሚላቸው ዝማሪያቸው እግዚአብሔር እንጂ ያገኙት ነገር አይደለም ይህ መዝሙር የሚያተኩረው በእግዚአብሔር ላይ እንጂ በጻድቃን በረከትና ትርፍ ላይ አይደለም የልባቸውን መሻት የሚያገኙ በጌታ ደስ የሚላቸውና መንገዳቸው ለእግዚአብሔር አደራ የሰጡ ቅዱሳን ብቻ እንደሆኑ እንመለከታለን እንዲህ የመሰለ ህይወት የሚኖሩ እንደ ንጉስ ዳዊት እግዚአብሔር እረኛዬ ነው የሚሉ ብቻ ናቸው መንገድን አደራ ለእግዚአብሔር የሚሰጡ ሰዎች እግዚአብሔርን እረኛቸው ያደረጉ ናቸው። አንድ ሰው የተመኘውን ነገር ሁሉ በማግኘቱ ብቻ የበረከት ህይወት ይኖራል ማለት አይቻልም። መንገዳቸውን ለእግዚአብሔር አደራ የሰጡ ሰዎች እንደ እግዚአብሔር ፈቃድና ሐሳብ እግዚአብሔር በሚገኝበት ህይወትና ታሪክ የሚኖሩ ናቸው። ይህንን ህይወትና ኑሮ ሰዎች እግዚአብሔርን እረኛቸው ባልነበረበት ጊዜ ይኖሩ የነበሩትን የመንከራተትና የመባዘንን ህይወት ትተው ወደ ነፍሳቸው እረኛ በመመለስ የእርሱን ቀንበር ጭነው አድማጮች ልብ በሉኝ የእርሱን ቀንበር ጭነው መኖር ሲጀምሩ የሚያገኙት የበረከት ህይወት ነው። አብርሃም በእግዚአብሔር ፊት የመኖርን ምስጢር በጥልቁ የተረዳ ሰው ነበር። አብርሃም እስማኤል ከተወለደ በኋላ ልጅ በማግኘቱ ደስ ብሎት እየኖረ ባለበት ጊዜ እግዚአብሔር የቃል ኪዳኑን ፈቃድ የሚያደርግበት ሌላ ልጅ እንደሚሰጠው ተናገረው። በዚህ ጊዜ አብርሃም ቀደም ብሎ ስለተወለደው ስለ ልጁ ስለ እስማኤል በዘፍጥረት ምዕራፍ 17 ቁጥር 18 ላይ እግዚአብሔርን ሲለምን እንዲህ ይላል አብርሃምም እግዚአብሔርን እስማኤል በፊት ቢኖር በወደድሁ ነበር አለው። ይህ ልመና እጅግ በጣም ጥልቅና የተባረከ ልመና ነው። እግዚአብሔር ለዚህ የሰጠው መልስ እንዲህ የሚል ነበር እግዚአብሔርም አለ በእውነት ሚስት ሳራ ወንድ ልጅን ትወልድልሃለች ስሙንም ይስሐቅ ብለህ ትጠራዋለህ ከእርሱም በኋላ ለዘሩ የዘላለም ቃል ኪዳን እንዲሆን ቃል ኪዳኔን ከርሱ ጋር አቆማለሁ ስለ እስማኤልም ሰምቻለሁ ነው ባርከዋለሁ ፍሪያምም አደርጋለሁ እጅግም አበዛዋለሁ 12 አለቆችንም ይወልዳል ታላቅ ህዝብም እንዲሆን አደርጋለሁ ቃል ኪዳኔን ግን በሚመጣው ዓመት በዚሁ ጊዜ ሳራ ከምትወልድልህ ከይስሐቅ ጋር አቆማለሁ አለው። ውድ አድማጮች እኛ በእግዚአብሔር ልጅ በኢየሱስ ክርስቶስ ሞትና ትንሣኤ አገኘን ብለን የምንሰብከውና የምናምነው በረከት ምን አይነት በረከት ነው? በክርስቶስ ደም በተመረቀው ኪዳን ውስጥ ያለ በረከት አይደለምን? ያ በረከት ሰዎች አብርሃም ለልጁ ለእስማኤል እንደለመነው በኪዳናችን አምላክ በእግዚአብሔር ፊት ስንኖር የሚገኝ በረከት ነው። አብርሃም ለልጁ የለመነለት ለእስማኤል አላገኘም። ነገር ግን እግዚአብሔር እስማኤልን እንደሚባርከው ፍሬያምም እንደሚያደርገው እንደሚያበዛው 12 አለቆችም እንደሚወልድ ታላቅ ህዝብ እንደሚሆን ነግሮታል። ነገር ግን በኪዳን ጉዳይ ሲመጣ ግን እግዚአብሔር ሊባርከው ኪዳኑንም ከርሱ ጋር ሊያደርግ የተነሳና የቆረጠበት ልጅ ይስሐቅ እንደሆነ ይናገራል። ውድ አድማጮች እግዚአብሔር በልጁ በኢየሱስ ክርስቶስ ለሰው ልጆች የገባው ኪዳን ታላቁ ኪዳን ለኛ የሚያመጣልን በረከት በእግዚአብሔር ፊት በመኖራችን የሚገኝ በረከት አይደለምን? የእምነት ሰው ነው የተባለው አብርሃም የልጆቹን እድል ፈንታ ወሳኝ በሆነው አምላክ ፊት ምኞቱ እንዲሆንለት ለምኖ ያልተደረገለት ሰው ነበር። በዚህ እምነቱ ያተረፈው አምኖ ያገኘው ነገር እንጂ የከሰረው ኪሳራ የለውም። በጸሎታቸው ፈቃዳቸው ለማግኘት ለሚለምኑ ሰዎች የማይገባ እንቆቅልሽ መሳይ ጉዳይ በዚህ ውስጥ ይታያል። አብርሃም በመለመኑ እንደ ጠየቀው ባያገኝም መለመኑ ግን እንደ እግዚአብሔር ፈቃድና ምክር ሁሉን ወደ እንደ ፈቃዱ ምክር ወደሚያደርገው ወደ እግዚአብሔር ሐሳብ ያስጠጋውን ሰማያዊ ምስጢር አገኘ። አብርሃም በለመነው ልመና ለእስማኤል የሆነውን በረከት አላገኘም። ነገር ግን ውድ አድማጮች እግዚአብሔር ከይስሐቅ ጋራ የሚገባውን ቃል ኪዳንና የሚያጸናውን ቃል ኪዳን አስመልክቶ ትልቅ ምስጢር ተገለጠለት። አብርሃም አንድ ትልቅ የከበረ ነገር ያለው ሰው ነው። በረከትን እንዲሁ ማንኛውም ሰው እንደሚፈልገው የሚሻ ሰው አልነበረም። አብርሃም የሚመኘው የነበረው በረከት በእግዚአብሔር ፊት በመኖር የሚገኘውን ሰማያዊና መንፈሳዊ የሆነውን በረከት ነው። ከእግዚአብሔር ጋር በምድር ላይ በመመላለስ የህይወት መንገድን አካሄድን ለእግዚአብሔር በመስጠት የጌታ ፈቃድ በሚከናወንበት መንገድ በመኖር የሚገኘው ኑሮና ታሪክ ፈላጊ ነው። ለእስማኤል የተመኘው ይሄንን ነው። እግዚአብሔር እስማኤልን ለዚህ ህይወት እንዳልመረጠው ሲረዳ በጌታ ፊት የሚኖረውን ህይወት ስለ እስማኤል ለመነ። የአብርሃም እምነትና ህይወት የጌታ ፈቃድና ምክር በሚሰራበት አቅጣጫና መንገድ ላይ ያተኮረ ምነት እንዲሆን እግዚአብሔር ረዳው። ዛሬኛ የእግዚአብሔር በረከትና ጸጋ ለምንና እንዴት ላለ አካሄድና ህይወት እንሻዋለን? መንገዳቸው ለእግዚአብሔር የሚሰጡ ክፉ ይፈልቅበታል በተባለው ልባቸው እግዚአብሔር ደስታቸው ሆኑ ሰዎች ሁሉ ምኞታቸውም ሆነ እምነታቸው ከማያልፈው ሰማያዊና መንፈሳዊ በረከት ጋር በተያያዘ መንገድና ሁኔታ የሚለማመዱት እንጂ እንዲሁ ዝም ብለው ለትርፍና ለጥቅም ብቻ የሚሹ አይደሉም። ውድ አድማጮች እግዚአብሔር ቃሉን ለሰው ልጆች የሰጠው እግዚአብሔር ቃሉን የላከው ከርሱ ጋር ለሚኖረን ህይወትና ህብረት ብቻ ነው። በእግዚአብሔር ፊት ለመኖር መንገድን ለእግዚአብሔር መስጠት ያስፈልጋል። ለእግዚአብሔር መንገዳቸውን የሚሰጡ ሁሉ ከራሳቸው የዳኑ እንደ ፈቃዳቸውና እንደ ራሳቸው ምክር የማይመላለሱ ናቸው። በክፎች ምክር የማይኖሩ የጌታን ህግ በቀንም በሌሊትም የሚያስቡና የሚያሰላስሉ ናቸው። ይህንን የሚያደርጉ ለመታዘዝ ህይወት እንጂ ምኞታቸውን የሚያራምዱበት መሳሪያ አድርገው ቃሉን ለመጠቀም አይደለም። እንደ ፈቃዱ ምክር ሁሉን የሚሰራ ነው የተባለው ጌታ አምላክ ምክሩንና ሐሳቡን ለማከናወን የሚጠቀምበትን ቃሉን ለምኞታችን መሳሪያ ማድረጉን ትተን መንገዳችንን ለርሱ አደረ እንስጥ። ይህንን ለማድረግ እንድንችል ልባችንን በጌታ ደም ተረጭተን ጌታ አምላክ ፈቃዱን የሚዘራበት እርሻ አድርገን ውስጣችንን ለስልጣኑ ቃል ክፍት እናድርግ። ይህን ብናደርግ እግዚአብሔር እርስት ሆነን ለመኖር የተመረጠንበትን የቅዱስ ሕዝብ ሕይወትን ታሪክ እንኖራለን። ይህንን በማድረጋችን እንደ ፈቃዱ ምክር ሁሉን ይሰራል ከተባለው አምላክ ጋር ያልተጣጣ ያልተፋታና ያልተለያየ ሕይወትና ኖሮ ይኖረናል። በዚያን ጊዜ የጌታ ቃል ለእግራችን መብራት ለመንገዳችን ብርሃን ይሆንልናል። የሰማነውን ሁሉ ለጥቅማችን ለበረከታችን ለመዳናችን ያድርግልን። በኢየሱስ ክርስቶስ ስም አሜን።